ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክቡራን አድማጮቻችን፣ እንደምን አመሻችሁ። ጌታችን እያንዳንዷን ቀን እየመገበን እስከዚህች ሳምንት መጨረሻ ቀን ድረስ አድርሶናልና ስሙን ለዘላለም ከፍ ከፍ እናደርጋለን። እግዚአብሔርን ተስፋ የሚያደርጉ ምን ጊዜም ጠግበው ይኖራሉ። ሰው ወዳጆቼ በእግዚአብሔር ቢታመን እግዚአብሔርንም ተስፋ ቢያደርግ ምን ጊዜም አይጎልበትም። ጌታ ለዘላለም ልጆቹን የማይጥል አምላክ ነውና በክንፎቹ ጥላ ስር እያደረጋቸው በቀናው መንገድ ይመራቸዋል። እናንተንም እኛንም በዚህ መንገድ ደግሞ የሚመራን ጌታ የታመነ ነውና እስቲ እንዲህ ያለን ከዜና ነጋራ ጌታችንን እናመጋግሶ
ታውዝም ብሎ አንተን ተስፋ ቢያደርግ መልካም ነው። አንተን ተስፋ ቢያደርግ ይዘረጋል ክንድ ጌታ ልትታደግ ልትታደግ ታውዝም ብሎ አንተን ተስፋ ቢያደርግ መልካም ነው። አንተን ተስፋ ቢያደርግ ይዘረጋል ክንድ ጌታ ልትታደግ ልትታደግ ቸብሎ የተኛ በታልጋ ሶቢገለባበት ለሊቱ ስነጋ ማለዳ ጎሲከት ፀሐይ ስትወጣ ነፍሱ ደስ ይላታል ብርሃንህን አይታ ሰው ዝም ብሎ አንተን ተስፋ ቢያደርግ መልካም ነው። አንተን ተስፋ ቢያደርግ ይዘረጋል ግን ጌታ ልትታደግ ልትታደግ ሰው ዝም ብሎ አንተን ተስፋ ቢያደርግ መልካም ነው። አንተን ተስፋ ቢያደርግ ይዘረጋል ክንድ ጌታ ልትታደግ ልትታደግ ታናሽነቱ ቀንበር ተሸክሞ ሰዋንተን ቢጠብቅ በተስፋ ዝም ብሎ የማታ የማታ ይዘረጋል ክንድ ያስጨናቂውን በትር ትሰባብራል ሰው ዝም ብሎ አንተን ተስፋ ቢያደርግ መልካም ነው። አንተን ተስፋ ቢያደርግ
አው እግዚአብሔር ክንዱን ለመዘርጋት ልጆቹንም ደሞ ከመከራ ወጥመድ ለመታደግ ምን ጊዜ ምዝግጁ ነው። ወዳጆቼ እግዚአብሔር ስለዚህም ደሞ ለዘላለም ይክበር ይመስገን። ዜናነህ በዚህ ዝማሬ ስላገለገለን እግዚአብሔር አብዝቶ ይባርከው ይያልን ወደ ጸሎታችን እናልፋለን። ጌታ ሆይ ሰው በዚህች ምድር ላይ ያለ ብዙ ጣውረድ እንዳለበት የታወቀ ነው። አቤቱ አምላኬ ሆይ የነፍሱ ክፍተት ብዙ ነው። ዛሬ ካንዱ ቤት ወደ ሌላው ቢሸጋገር የጎደለ ነገር እንደገና ደግሞ ይታያል። እግዚአብሔር ሆይ ዛሬ ቢለብስ ደግሞ ነገ ለሌላው ደግሞ ነፍሱ ተጠምታና ተርባ ትገኛለች። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ሰው አንተን ተስፋ ቢያደርግ ሰው አንተን ቢለብስ በጸጋህም ቢሞላ ሁሉ ነገር ጌታዬ ሆይ የሞላለት የተትረፈረፈለት ይሆናልና ክብር ተመስገን። አንተ በዚያ ለምስካለን ድረስ እግዚአብሔር አምላኬ ሆይ እጃችንን ይዘ ወጀቡን እስክታሻግረን አቤቱ መድኃኒታችንና ጌታችን ሆይ ከመከራም ወጥመድ ሁሉ እንድትታደገን እንማጸንሃለን። ጌታ ሆይ የሰውን የውስጥ እርካታ የሰውን የውስጥ ጥያቄ የምታሟላ እግዚአብሔር ሆይ ሁሉንም ነገር ደግሞ የምታውቅ አንተ ነህና ክብር ተመስገን። በዚህች ምሽት የኔንም ሆነ የወገኖቼን የልብ ጥያቄ አንተ ታውቃለህ። የነፍሳችንን ክፍተት አንተ ታውቃለህ። ጌታ ሆይ የተጠማ ነው የተራብ ነው የተመኘ ነው ምን እንደሆነ አንተ ታውቃለህ። ስለዚህም ደግሞ እንዳንጎዳ እንዳባትነት አቤቱ አምላካችን ሆይ የሳሳህልን ሁሉንም ደግሞ ስለምትፈጽምልን በፈቃድህም ደግሞ እግዚአብሔር ሆይ መንገድ ስለምትመራን ክብር ተመስገን። በዚህች ሰዓት ደግሞ ከቃልህ ታምራትን ማየት እንድንችል እርዳን። እግዚአብሔር ሆይ እንደ ቃልህም ደግሞ መኖር እንድንችል እርዳን። ጊዜውንና ሰዓቱንም ሁሉ ባርክልን። በመድኃኒታችንና በጌታችን ኢየሱስ ክርስቶስ ያው ስም ጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ሰለሞን ከሞተ በኋላ ልጁ ሮብዓም እንደነገሰና በሮብዓም ዘመን መንግስቱ ስለመከፈሉ የሚያወሳውን ክፍል ከምዕራፍ 10 መመልከታችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 11 ቁጥር 1 አውጡ። ሁለተኛ ዜና ምዕራፍ 11 ቁጥር 1 አውጡ። ሁለተኛ ዜና ምዕራፍ 11 ቁጥር 1 ተመልከቱ። ከዚህ በመቀጠል የመጀመሪያዎቹ የሮብዓም የንግስና ዘመኖችን እንመለከታለን። ሮብዓም ወደ ኢየሩሳሌም በሄደበት ጊዜ በመጠኑም ቢሆን እንኳ መንግስቱ ተናክቶ ነበር። እርሱም ችግሩን የሚያባብስ ሌላ የሞኝ ሥራ ሠራ። እስቲ ቁጥር 1 እናንብብ። ሮብዓምም ወደ ኢየሩሳሌም በመጣ ጊዜ እስራኤልን ወክቶ መንግስቱን ወደ ሮብዓም ይመልሱ ዘንድ ከይሁዳና ከቢንያም ቤት የተመረጡትን 180 ሺህ ሰልፈኞች ሰበሰበ ይላል። በመጀመሪያ በራሱ ሞኝነት ሮብዓም የመንግስቱን ጥቂት ክፍል አጣ። አሁን ደግሞ የእርስ በርሱ ውጊያን በማስነሳቱ ሌላ የሞኝነት እርምጃ ወስዷል። እርስ በርስ የሚያስተላልቅ ጦርነት ነበር ያወጀው። ከቁጥር 2 እስከ 4 ያለውን ስፍራ ተመልከቱ። የእግዚአብሔርም ቃል ወደ እግዚአብሔር ሰው ወደ ሸማያ እንዲህ ሲል መጣ። ለይሁዳ ንጉሥ ለሰለሞን ልጅ ለሮብዓም በይሁዳና በቢንያምም ላሉት ለእስራኤል ሁሉ እግዚአብሔር እንዲህ ይላል፣ ይህ ነገር ከኔ ዘንድ ነውና አትውጡ፣ ወንድሞቻችሁንም አትውጉ፣ እያንዳንዱም ወደ ቤቱ ይመለስ ብለ ንገራቸው። የእግዚአብሔርንም ቃል ሰሙ፣ በኢዮርብዓምም ላይ ከመሄድ ተመለሱ ይላል። እግዚአብሔር ጣልቃ በመግባት የጦርነቱን ዕቅድ ሲያፈርሰው ነው የምንመለከተው። ምሽጎቹንም አጠነከረ፣ አለቆችንም አኖረባቸው፣ ምግቡንም ዘይቱንም የወይን ጠጁንም አከማቸባቸው። በከተሞቹ ሁሉ ጋሻና ጦርን አኖረ፣ ከተሞቹንም እጅግ አጠነከራቸው። ይሁዳና ቢንያምም የእርሱን ወገን ነበሩ ይላል። ከቁጥር 11 እስከ 12 ያለው ስፍራ ከሰሜናዊ መንግሥት ራሱን ለመከላከል ሮብዓም ምሽጎችን እየሠራ ነው። የዳዊትና የሰለሞን የነበረው ግዛት በራሱ አላዋቂነት ምክንያት ከእርሱ እጅ ወጥቷል። እንዲያውም ሕዝቡ በጠላትነት ተነሳስቶበታል። ሮብዓም የሰለሞን አማካሪዎች ከነገሩት ይልቅ የጎረምሶቹን ምክር በመቀበሉ ታላቅ ስህተትን ፈጸመ። ቁጥር 13 በእስራኤልም ሁሉ ዘንድ የነበሩ ካህናትና ሌዋውያን ከየአገራቸው ሁሉ ወደ እርሱ መጡ ይላል። እንደ ሌሎቹ ነገዶች ሁሉ ለሌዋውያን ርስት ባይሰጣቸውም በመላው እስራኤል አንዳንድ የሌዋውያን ከተሞች እንደነበሩ ታስታውሱ ይሆናል። አሁን ግን በሰሜናዊ መንግሥት የነበሩ ከተሞቻቸውን እየተው ካህናቱና ሌዋውያኑ ሁሉ ወደ ደቡባዊ መንግስት ማለትም ወደ ኢየሩሳሌም ይሄዱ ነበር። ከቁጥር 14 እስከ 15 ያለውን ስፍራ ተመልከቱ። የእግዚአብሔርም ካህናት እንዳይሆኑ ኢዮሮባምና ልጆቹ አስለቅቀዋቸው ነበርና ሌዋውያን መስፈሪያቸውንና ቦታቸውን ትተው ወደ ይሁዳና ወደ ኢየሩሳሌም መጡ። እርሱ ግን ለኮረብታው መስገጃዎች ላጋንንቱም ለሰራላቸውም በሶች ካህናትን አቆመ ይላል። በመቅደሱ ለማገልገል እንዲችሉ በሰሜናዊው መንግስት የነበሩ ካህናትና ሌዋውያን ወደ ደቡብ ወጥተዋል። ኢዮሮባም ግን ያጋንንት አምልኮን ጀመረ። ስለዚህ ጉዳይ ሰፋ ያለ ማብራሪያ የሚሰጠን መጽሐፈ ነገሥት ነው። እንዲህ ይላል፣ ይህ ሕዝብ በእግዚአብሔር ቤት መሥዋዕትን ያቀርብ ዘንድ ወደ ኢየሩሳሌም ቢወጣ፣ የዚህ ሕዝብ ልብ ወደ ጌታቸው ወደ ይሁዳ ንጉሥ ወደ ሮብዓም ይመለሳል፣ እኔንም ይገሉኛል አለ። ንጉሡም ተማከረ፣ ሁለትም የወርቅ ጥጆች አድርጎ እስራኤል ሆይ ወደ ኢየሩሳሌም ትወጡ ዘንድ ይበዛባችኋል፣ ከግብፅ ምድር ያወጡህን አማልክቶችን ያላቸው አንዱን በቤቴል ሁለተኛውንም በዳን አኖረ የሚልን ቃል ከአንደኛ ነገሥት ከምዕራፍ 12 ከቁጥር 27 እስከ 29 ባለ ስፍራ ላይ እንመለከታለን። ሕዝቡ የወርቅ ጥጆችን አመለኩ። ከዚህ ሁሉ ጣዖት አምልኮ በስተጀርባ ያለው ሰይጣን ነው። ያጋንንት አምልኮ በተለያየ መልክ ራሱን ይገልጻል። እስቲ አሁን ደግሞ አለፍ ብለን ከቁጥር 16 እስከ 17 ያለውን ስፍራ እንመልከት። ደግሞም ለአባቶቻቸው አምላክ ለእግዚአብሔር ይሰው ዘንድ ከእስራኤል ነገድ ሁሉ የእስራኤልን አምላክ እግዚአብሔር ለመፈለግ ልባቸውን የሰጡ ሁሉ እነርሱን ተከትለው ወደ ኢየሩሳሌም መጡ። 3 ዓመትም በዳዊት ቤትና በሰለሞን መንገድ ይሄዱ ነበርና 3 ዓመት የይሁዳን መንግሥት አበረቱ፣ የሰለሞንንም ልጅ ሮብዓምን አጸኑ ይላል። የሰሜን መንግሥት በመባል ከሚታወቀው ከአስሩ ነገዶች መካከል ለእግዚአብሔር ታማኝ የሆኑ ሰዎችም ነበሩ። እነዚህ ሰዎች እግዚአብሔርን ለማምለክ ወደ ኢየሩሳሌም ይመጡ ነበር። ቀጥሎ ደግሞ የሮብዓም የግል ሕይወት ምን እንደሚመስል እንመለከታለን። ሮብዓምም ከሚስቶቹና ከቁባቶቹ ይልቅ የአቤሴሎምን ልጅ ማዕካን ወደደ። 18 ሚስቶችና 60 ቁባቶች ነበሩት። 28 ወንዶችና 60 ሴቶች ልጆች ወለደ። ሮብዓምም ንጉሥ ያደርገው ዘንድ አስቧልና የማዕካን ልጅ አብያን በወንድሞቹ ላይ አለቃ አድርጎ ሾሙ። ተጠበበም፣ ልጆቹንም ሁሉ በይሁዳና በቢንያም አገር ሁሉ በምሽጉ ከተሞች ሁሉ ከፋፈላቸው። ብዙም ምግብ ሰጣቸው፣ ብዙም ሚስቶች ፈለገላቸው የሚልን ቃል ደግሞ ከቁጥር 21 እስከ 23 ባለው ስፍራ እናነባለን። አድማጮቼ፣ አንዳንድ ብዙ ሚስቶች የነበሯቸውን ሰዎች ታሪክ በመጽሐፍ ቅዱስ ውስጥ ስንመለከት እግዚአብሔር እንደዚያ እንዲያደርጉ የፈቀደላቸው ይመስለናል። እንዲያውም እንደዚያ ማድረጋቸውን እንዳልወደደው ሊያሳየን ነው እግዚአብሔር ታሪካቸውን በመጽሐፍ ቅዱስ ውስጥ እንዲሰፍር ያደረገው። ሮብዓም ከአባቱ ባልንጀሮች ምክር ይልቅ የጎረምሶችን ምክር በመቀበሉ ትልቅ ስህተት ፈጽሟል። የእርስ በርስ ውጊያ እንዲነሳ በመሞከሩም በደል ፈጽሟል። አሁን ደግሞ ብዙ ሚስቶችን በማግባቱ የፈጸመውን በደል አይተናል። ይህ የሰፈረው ትክክል ስለሆነ ሳይሆን፣ ልብ በሉ እዚህ ላይ ይህ ታሪክ የተጻፈው ወይም በመጽሐፍ ቅዱስ ውስጥ የሰፈረው ትክክል ስለሆነ ሳይሆን ታሪክ ስለሆነ ነው። ብዙ ሚስቶችን በማግባቱም ሲፈረድበት እንመለከታለን። ሮብዓም ከእግዚአብሔር ራቀ። ይህን ደግሞ ከሁለተኛ ዜና ምዕራፍ 12 ከቁጥር 1 መመልከት ይቻላል። እንዲህ ይላል፣ እንዲህም ሆነ የሮብዓም መንግሥት በጸናች ጊዜ፣ እርሱም በበረታ ጊዜ እርሱና እስራኤል ሁሉ የእግዚአብሔርን ሕግ ተዉ ይላል። አንዳንድ ሰዎች የብሉይ ኪዳን ገጸ ባሕርያትን እንደ ምሳሌ በማድረግ ኀጢአት ቢያደርጉም እንኳ ምንም ቅጣት እንዳልደረሰባቸው፣ እንዲያውም እግዚአብሔርም ክፉ ሥራቸውን በቸልታ እንዳለፈው ይናገራሉ። ወገኖቼ፣ እግዚአብሔር የማንንም በደል በቸልታ አያልፍም፣ አልፎም አያውቅም። ይህንን ጉዳይ በተመለከተ ሰዎች ሲያነሱ ብዙ ጊዜ የምንሰማው አብርሃምን ነው። አብርሃም አጋርን በማግባቱ እግዚአብሔር በቸልታ እንዳልተመለከተው ለመረዳት እስቲ የመካከለኛው ምሥራቅ ሁኔታን ተመልከቱ፣ ወይም ደግሞ ልብ ብላችሁ አጢኑ። እስራኤልና አረብ የማያቋርጥ ንትርክ ላይ ናቸው። ዛሬም ቢሆን እንደዚሁ ናቸው። ለመሆኑ ወዳጆቼ አረቦች እነማን ናቸው? አረቦች አብርሃም ከአጋር የወለደው የእስማኤል ልጆች ናቸው። አስተውሉ፣ አረቦች አብርሃም ከአጋር የወለደው የእስማኤል ልጆች ናቸው። አሁን ደግሞ የሮብዓምን ኀጢአት እንመለከታለን። አንድ ቀን እግዚአብሔር ይቀጣዋል። እስቲ ከዚህ በመቀጠል የግብጽን ወረራ ደግሞ እንይ። በአሁኑ ጊዜ የእግዚአብሔር ፍርድ በሮባም ላይ እየመጣ ነው። ደቡባዊ መንግስት ለመጀመሪያ ጊዜ ለወረራ አጋልጦ ነበር። ሮባም ከእግዚአብሔር ርቋል፣ ህዝቡንም ወደ ስህተት መርቷል። እርሱ ይህን ሲያደርግ እግዚአብሔር ደግሞ ከዚህ ቀደም ያላደረገውን ነገር አደረገ። ይህ ከመሆኑ በፊት ግን እግዚአብሔር ለህዝቡ ከለላ ሆኖአቸው ነበር። በዘመኑ የነበሩ ኃያላን መንግስታት አገራቸውን እንዲወሩ አልፈቀደላቸውም ነበር። ቁጥር 2 እና 3ን ተመልከቱ። እግዚአብሔርን በድለዋልና ሮባም በነገሰ በአምስተኛው ዓመት የግብጽ ንጉሥ ሺሻቅ 1200 ሰረገሎችና 60 ሺህ ፈረሰኞች ይዞ ወደ ኢየሩሳሌም መጣ። ከእርሱም ጋር ከግብጽ ለመጣው ሕዝብ ቁጥር አልነበረውም። እነርሱም የልብያ ሰዎች፣ ሱካውያን፣ የኢትዮጵያ ሰዎችም ነበሩ ይላል። ተመልከቱ እንግዲህ በመጀመሪያ የግብጽ ንጉሥ ሺሻቅ መጥቶ ዘረፋ አካሄደ። ብዛት ያለውን የመንግሥቱ ወርቅና ሌላም ሀብት ወሰደ። የግብጽ ንጉሥ ሺሻቅም ወደ ኢየሩሳሌም መጣ። የእግዚአብሔርን ቤት መዛግብትንና የንጉሡንም ቤት መዛግብት ወሰደ። ሁሉንም ወሰደ። ደግሞም ሰለሞን የሠራቸውን የወርቁን ጋሻዎች ወሰደ። ንጉሡም ሮባም በርሱ ፋንታ የናስ ጋሻዎችን ሠራ። የንጉሡንም ቤት ደጅ በሚጠብቁ በዘበኞች አለቃ እጅ አኖራቸው። ንጉሡንም ወደ እግዚአብሔር ቤት በገባ ቁጥር ዘበኞች መጥተው ይሸከሟቸው ነበር፣ መልሰውም በዘበኞች ቤት ውስጥ ያኖሯቸው ነበር የሚልን ቃል ደግሞ ከቁጥር 9 እስከ 11 ባለው ስፍራ ላይ እንመለከታለን። እነዚህን ጋሻዎች ያመጣቸው ዳዊት እንደሆነና በቤተ መቅደስ ውስጥ ያስቀመጣቸውም ሰለሞን እንደነበር ታስታውሱ ይሆናል። ይህንን በስፋት ባለፈው ጥናታችን ተመልክተናል። እነዚህ ጋሻዎች በዘረፋ ከተወሰዱ በኋላ ሮባም በምትካቸው ሌሎች ጋሻዎችን ከዝቅተኛ ነገር መስራት ግድ ሆነበት። የወርቅ ጋሻዎች ተወስደዋል። አሁን ያሉት የናስ ጋሻዎች ናቸው። በኃጢአታቸው ምክንያት እግዚአብሔር ወገኖቼ በእነዚህ ሕዝብ ላይ እየፈረደባቸው ነው። ይህ ለሮባም ውርደት ነበር። ተወልዶ ያደገው ሁሉም ነገር በተትረፈረፈበት በሰለሞን ዘመን ነበር። የነበረውን በረከት አይቷል። ቅንጦትና ምቾቱ ሁሉ ለዘላለም እንደሚቀጥል ይህ ሰው ሳይገምት አልቀረም። አሁን ግን የሰለሞን መንግሥት ክብር ሁሉ እየተወሰደ እንደሆነ ግልጽ እየሆነለት ነው። እስቲ ቁጥር 12ን እናንብብ። ሰውነቱንም ባዋረደ ጊዜ የእግዚአብሔር ቁጣ ፈጽሞ እንዳጠፋው ከእርሱ ዘንድ ተመለሰ፣ በይሁዳም ደግሞ መልካም ነገር ተገኘ ይላል። ከዚህ የምንመለከተው ስለ አስደናቂው የእግዚአብሔር ምሕረት ነው ወዳጆቼ። ይህ ሰው ራሱን ዝቅ ዝቅ ሲያደርግ እግዚአብሔር ደግሞ በርሱና በአይሁድ ሕዝብ ላይ ሊያመጣ የነበረውን ፍርድ ወደ ኋላ መለሰው። እስቲ ቁጥር 13ን አሁንም አለፍ ብለን እንመልከት። ንጉሡም ሮብዓም በኢየሩሳሌም በረታ። ንጉሥም ሆነ ሮብዓምም በነገሰ ጊዜ የ41 ዓመት ጎልማሳ ነበረ። እግዚአብሔርም ስሙን ያኖርባት ዘንድ ከእስራኤል አገር ሁሉ በመረጣት ከተማ በኢየሩሳሌም 17 ዓመት ነገሰ። እናቱም የአሞን ሴት ናዕማ ነበረች ይላል። የሮብዓም እናት ማን እንደ ነበረች መገለጹ መልካም ነው። ምንም እንኳ ወዳጆቼ በእርሱ ላይ ጦርነት ቢከፍቱም ዳዊት ከአሞናውያን ጋር መልካም ግንኙነት እንደ ነበረው እናስታውሳለን። አሁን ደግሞ የዳዊት የልጅ ልጅ ሮብዓም ከአሞናዊ ሴት የተወለደ እንደ ነበር እንመለከታለን። በራሷ መንገድ ልጇን ለመቅረጽና ለማበጀት ይህቺ ሴት ያደረገችው አስተዋጽኦ ሊኖር እንደሚችል ደግሞ ግልጽ ነው። ከመጽሐፈ ነገሥት እንደ ተመለከት ነው የእናቶች ስም በተደጋጋሚ ተጠቅሷል። ምክንያቱም እናት ለልጇ ኃላፊነት አለባት። ልጇ መልካም ሰው ቢሆን እርሷም ተጠቃሚ ትሆናለች። ልጇ መጥፎና መጸኛ ከሆነ ደግሞ ወቀሳውን የመሸከም ኃላፊነት አለባት። ከቁጥር 14 እስከ 16 ያለውን አንብበን የዚህን የምዕራፍ 12ን ትምህርት በዚሁ እናገባድዳለን። እግዚአብሔርን የሚሻ ዘንድ ልቡን አላዘጋጀም ነበርና ክፉ ነገር አደረገ። የሮባምም የፊተኛውና የዋለኛው ነገር በነቢዩ ሸማያና በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? በሮባምና በየሮባም መካከልም በዘመናቸው ሁሉ ሰልፍ ነበረ። ሮባምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ። ልጁም አብያ በርሱ ፋንታ ነገሰ ይላል። እንግዲህ ወዳጆች የዚህ ምዕራፍ ጥናታችንን በዚህ ላይ እንገታና አሁን ደግሞ ቀጥለን የዚህኙ ተከታይ ክፍል የሆነውን ምዕራፍ 13ን ትምህርት ባጭሩ እንመለከታለን። የዚህ የምዕራፍ 13 አብይ ሐሳቡ አብያ በይሁዳ ላይ ስለ መንገሱ የሚያወሳ ይሆናል። ቶሎ ቶሎ ጻፍ ጻፍ አድርጉ። በምዕራፍ 13 ውስጥ አብያ አድርገን የምንመለከተው ወይም ዋና አድርገን የምንመለከተው አብያ በይሁዳ ላይ ስለ መንገሱ ነው። ሮባም ከሞተ በኋላ በርሱ ቦታ የነገሰው ልጁ አብያ ነበር። አብያን በተመለከተ አንደኛ ነገሥት ምዕራፍ 15 ቁጥር 3 አንደኛ ነገሥት ምዕራፍ 15 ቁጥር 3 ከርሱ አስቀድሞ ባደረገው በአባቱ አጥያት ሁሉ ሄደ። ልቡም እንደ አባቱ እንደ ዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም አልነበረም በማለት ቢነግረንም፣ አሁን በያዝነው መጽሐፍ ማለትም በመጽሐፈ ዜና መዋዕል ካልህ ግን እግዚአብሔርን የሚያስከብር ነገር ማድረጉን እናነባለን። እንዲህ ይላል፣ በአብያና በኢዮሮብዓም መካከልም ሰልፍ ነበር። አብያም የተመረጡትን 400,000 ኃያላን ሰልፈኞች ይዞ ወደ ሰልፍ ወጣ። ኢዮሮብዓምም የተመረጡትን 800,000 ጽኑዓን ኃያላን ሰዎች ይዞ በእርሱ ላይ ተሰለፈ። አብያም በተራራማው በፍሬም አገር ባለው በጺማራይም ተራራ ላይ ቆሞ እንዲህ አለ፣ ኢዮሮብዓምና እስራኤል ሆይ ስሙኝ። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግሥትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደ ሰጠ በውኑ አታውቁምን? የዳዊት ልጅ የሰለሞን ባሪያ የናባጥ ልጅ ኢዮሮብዓም ግን ተነስቶ በጌታው ላይ አመጸ የሚልን ቃል ከቁጥር 3 እስከ 6 ባለው ስፍራ ላይ እንመለከታለን። ለዚህ ሁሉ ችግር ምክንያት ነበረው። ያም ምክንያት ሮብዓም የወሰደው የሞኝነት እርምጃ ነበር። ክፎች ሰዎችና ምናምንቴዎችም ወደ እርሱ ተሰበሰቡ። ሮብዓም ሕፃንና ለጋ በነበረበት ጊዜ ሊቋቋማቸውም ባልቻለበት ጊዜ በሰለሞን ልጅ በሮብዓም ላይ በረቱበት የሚልን ቃል ከቁጥር 7 እንመለከታለን። ሮብዓም ሕፃንና ለጋ ብቻ አልነበረም፣ ሞኝም ጭምር ነበር። አስሩ ነገዶች እንደ ገና ወደ አንድነት እንዲመጡ አብያ ጥሪና ልመና ቢያቀርብም ኢዮርብዓም ንጉሥ ሆኖ ነበርና የሰላም ጥረቱ አልተሳካለትም። እስያውን ደግሞ አለፍ ብለን ቁጥር 13 እና 14 እንመልከት። ኢዮርብዓም ግን ድብቅ ጦር በስተኋላቸው አዞረ። እነርሱ በይሁዳ ፊት ሆኖ ድብቅ ጦሩ በስተኋላቸው ነበረ። ይሁዳም ወደ ኋላው በተመለከተ ጊዜ እነሆ ሰልፉ በፊቱና በኋላው ነበረ። ወደ እግዚአብሔርም ጮኹ፣ ካህናቱም መለከቱን ነፉ ይላል። እንዲያድናቸውና እንዲታደጋቸው ወደ እግዚአብሔር በጮሁበት ጊዜ እግዚአብሔር ያደረገውን ደግሞ ቀጥለን እንመልከት። የይሁዳም ሰዎች ጮኹ። የይሁዳም ሰዎች በጮኹ ጊዜ እግዚአብሔር ኢዮርብዓምንና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው። የእስራኤልም ልጆች ከይሁዳ ፊት ሸሹ፣ እግዚአብሔርም በእጃቸው አሳልፎ ሰጣቸው። አብያና ሕዝቡ ታላቅ አመታት መቷቸው። ከእስራኤልም 500,000 የተመረጡ ሰዎች ተገድለው ወደቁ የሚልን ቃል ከቁጥር 15 እስከ 17 ባለው ስፍራ ላይ እንመለከታለን። የተገኘው ድል ታላቅ ድል ነበር ወገኖቼ። አብያም ኢዮርብዓምን አሳደደው። ከርሱም ከተሞቹን ቤቴልንና መንደሮቿን፣ ይሻናንና መንደሮቿን፣ ኤፍሮንንና መንደሮቿን ወሰደ። ኢዮርብዓምም ከዚያ በኋላ አልበረታም፣ እግዚአብሔርም ቀሰፈው ሞተም የሚልን ቃል ከቁጥር 19 እና ከቁጥር 20 እናነባለን። ወገኖቼ ይህ ሕዝብ እስራኤልን በመከፋፈሉ በኢዮርብዓም ላይ የመጣ የእግዚአብሔር ፍርድ ነበር። ቁጥር 21 እና 2ን አንብበን የዛሬው የትምህርታችን መጨረሻ እናደርጋለን ማለት ነው። አብያም ጸና፣ 14 ሚስቶች አገባ፣ 22 ወንዶች ልጆችንና 16 ሴቶች ልጆችን ወለደ። የአብያም የቀረው ነገርና አካሄዱ የተናገራቸውም ቃሎች በነቢዩ በአዶ መጽሐፍ ተጽፈዋል ይላል። እግዚአብሔር ወገኖቼ ስለዚህ ድንቅ ቃሉና አሰራሩ ለዘላለም የተመሰገነ ይሁን። በቃሉ አማካይነት እናንተንም እኛንም የመከረ እግዚአብሔር ታላቅ ነው። እግዚአብሔር ይባረክ።
ቀጥል በማድረግ ደግሞ ከእናንተ አስተያየት አንዱን እንመለከታለን። ወንድማችን ምክትል የአስር አለቃ ተረፈ ሳጊሶ ከአራተኛ ክፍለ ጦር ሁለተኛ ታንከኛ ሬጅመንት ከአዲግራት እየጻፍክልን ደብዳቤ ደርሶናል። በጌታ የተወደድክ ወንድማችን ምክትል የአስር አለቃ ተረፈ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለበት ስፍራ ይብዛል ይጨመርልህ እያልን እኛም ሰላምታችንን በዚሁ በራዲዮ ሞገድ አማካኝነት እናቀርብልሃለን። እግዚአብሔር ደግሞ በወደደው ስፍራ እኛን አስቀምጦን ምን ጊዜም ጣፋጭ ፍሬዎች እንድንሆን አድርጎናል። እግዚአብሔር ሳያቅ እግዚአብሔር ሳይረዳ ፈጽሞ እኛን የላከበት ስፍራ የለም። ባለህበት ስፍራ አንድ ጎደሎ ነገር አለ። ያንን ጎደሎ ነገር ደግሞ እንድትሞላ እግዚአብሔር በዚያ አስቀምጧል። እያንዳንዳችን ባለንበት ስፍራ የእግዚአብሔርን ስም ተሸክመን የተቀመጥነው ያለ ምክንያት አይደለም፣ በምክንያት ነው። አዎ፣ የጎደለውን ነገር እንድንሞላ፣ ቀዳዳውን እንድንደፍን። ስለዚህም ደግሞ የእግዚአብሔርን ሐሳብ ለማከናወን ምንጊዜም ወደ እርሱ መጠጋት መልካም ነው። ምናልባት በዙሪያችን ፈታኝ የሆኑ ነገሮች፣ ሕይወትን የሚገዳደሩ ነገሮች ሊሞሉ ሊበዙም ይችላሉ። የዚህን ሁሉ ነገር ደግሞ አሳላፊ ፈተናውንም ደግሞ በድል እንድንወጣ ሊያደርገን የሚችል አቅምና ጉልበት ያለው እግዚአብሔር ብቻ ነው። ጻድቅ በምቹ ጊዜ ወደ እግዚአብሔር ይቀርባል፣ ይጸልያል፣ ቃሉም እንደዛ ይላልና። ስለዚህ አሁን ወደ ኢየሱስ ክርስቶስ ወደ ልጁ መስቀል ብንመለከት፣ አዎ እምነታችንንም ደግሞ ወደ እርሱ ብናነሳ እግዚአብሔር ከሁሉ ነገር ሊያወጣንና ሊታደገን ምን ጊዜም በስፍራው አለ። እግዚአብሔር አልተኛም አይተኛም። እግዚአብሔር እናንተን ለመጠበቅ ፈጽሞ የዛለበት ጊዜ የለም፣ በቃኝ ያለበት ጊዜ የለም። ስለዚህም ውድ ወንድማችን ምክትል የአስር አለቃ ተረፈ እግዚአብሔር ባስቀመጠህ ስፍራ ደግሞ የእርሱን ስም ተሸክመ በታላቅ መኮንንነት እርሱን ማገልገል እንድትችል ጸጋውን እንዲያበዛል የምንጊዜም ጸሎታችን ነው። እግዚአብሔር መከናወንን እንደሚያደርግልህ እንደሚያበዛልህ ደግሞ እምነታችንም ነው። አዎ እምነትህን በጌታ ላይ አድርግ፣ እምነትህን በእግዚአብሔር ላይ ጣል። ዛሬ የቆዘምክበት፣ ዛሬ የተከስክበት መውጫው መንገድ ወዴት ነው፣ ምን ይሻለኛል ላልክበት ጉዳይ፣ አዎ በሩና ቁልፉ ኢየሱስ ክርስቶስ ነው። እምነት አዎ እምነት እጅግ አስፈላጊ ነው።
እምነት 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 ካለሽ ታምርን ታያለሽ። እምነት 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 ካለ ጌታን ታይዋለሽ። የምስራች ማርያም ኢየሱስ በደጅ ነው። የአላዛር ጨለማ በርቶ ሊደምቅ ነው። የተጫነው ድንጋይ ይፈነጋገላል። የሞተው ወንድምሽ በሕይወት ይቆማል። የተጫነው ድንጋይ ፈነጋገላል። የሞተው ወንድምሽ በሕይወት ይቆማል። እምነት 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 ካለሽ ታምርን ታያለሽ። እምነት 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 ካለ ኢየሱስን ታያለሽ።
እንግዲህ በጌታ የተወደዳችሁ ክቡራን አድማጮቻችን የዛሬውን ዝግጅታችንን እዚህ ላይ እናጠናቅቃለን። በቴክኒኩ በኩል እንደ ወትሮ ያገለገለን ወንድማችን አለማየሁ ዳዊት፣ በትምህርቱ በኩል ከእናንተ ጋር እስካሁን የቆየሁት እኔ አበበ ከበደ ወርቄ ነኝ። ሰላም።
የናዝሬቱ ኢየሱስ ሁሉን ስለሚያርግ ሐሳቡና ልቡ ከባሮቹ ጋር ነው። እንባሽን ሊያደርቀው መጥቷል በደጅ ነው። ሐሳቡና ልቡ ከባሮቹ ጋር ነው። እንባሽን ሊያደርቀው መጥቷል በደጅ ነው። እምነት 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 ካለሽ ኢየሱስን ታያለሽ። እምነት 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 ካለ ታምርን ታያለሽ።